የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ስቱዲዮ የዛሬ ሰኞ ሚያዝያ 14 2011 ዓ.ም ምሽት የጋቢና ቪኦኤ ዝግጅታችንን ጀመርን።
በአምቦ ከተማ በተካሄደው የኦሮሚያና አማራ ክልሎች የህዝብ ለህዝብ ውይይት ላይ ምን ምን ሐሳቦች ተነሱ ብለን ጠይቀናል።
የአማራና የኦሮሞ ህዝቦች ግንኙነት መጠናከር ኢትዮጵያን ከፍ ያደርጋታል። ሌሎች ብሔር ብሔረሰቦችን ጥላ ሰለላ ይሆናል። ስለዚህ አንድነት የሚጠናከር እንጂ ወደኋላ መሄድ አይደለም።
በዝግጅቱ ላይ የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ ከተናገሩት የተቀነጨበ ነው የሰማችሁት። የአማራ ክልል ርዕሰ መስተዳድር ዶክተር አምባቸው መኮንንም ያሉት አለ።
ግንኙነት ለኦሮሞና ለአማራ ህዝቦች ችግሮች ብቻ ሳይሆን ለኢትዮጵያም ችግሮች ታላቅ መፍትሄ መሆኑን በጽኑ እናምንበታለን።
ከህግ አግባብ ውጪ በተፈጸሙ ውሎች በጥረት ኮርፖሬሽን ላይ ከ2.2 ቢሊዮን ብር በላይ ጉዳት አድርሰዋል በሚል በአቶ በረከት ስሙንና አቶ ታደሰ ካሳ ላይ ክስ ስለመመስረቱም ሰምተናል። ዝርዝሩን ቆይታችሁ ከኛ ጋር ከሆነት ሰምታላችሁ።
ሌሎች ለምሽቱ ያዘጋጀናቸው ቅንብሮችም አሉን። ፕሮግራሙን በመብራት ጽዮን ግርማና ሀብታሙ ስዩም አብረናችሁን ቆያለን።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ላሉ የምሽቱ ዓለም አቀፍ ዜናዎቻችን በድጋሚ ተመልሰን መተናል። የፓኪስታን የኢራን መሪዎች የድንበር ጸጥታ ትብብራቸውን ለማስፋት ተስማምተዋል። ዓላማው በሁለቱም ሀገሮች ላይ ጥቃት የሚያደርሱ አሸባሪ ቡድኖችን ለመዋጋት ነው ተብሏል። በጦርነት በዳሸቀችው ጎረቤታቸው ሀገር አፍጋኒስታን ሰላም ለማምጣትም ቃል ገብተዋል። የኢራን ፕሬዝዳንት ሐሰን ሩሃኒ የፓኪስታን ጠቅላይ ሚኒስትር ኢምራን ኻን የጋራ ጸጥታን፣ ኢኮኖሚያዊና የንግድ ግንኙነታቸውን ስለማጠናከር ጉዳይ ኢራን ላይ ከተነጋገሩ በኋላ ጋዜጣዊ መግለጫ ሰጥተዋል። በተለይም የድንበር አካባቢ ባሉት ቦታዎች ላይ የጸጥታና የስለላ ትብብራችንን ለማስፋት ተስማምተናል። የጋራ ድንበሮቻችንንም ለመጠበቅ የጋራ ፈጥኖ ደራሽ ኃይል መስርተናል ሲሉ ሩሃኒ ተናግረዋል። ዮሐን የኢራን ጉብኝት የሁለቱን ሀገሮች የጋራ ግንኙነት በማጠናከር ተግባር ወሳኝ ሚና ይኖረዋል ሲሉም የኢራኑ መሪ አስምረውበታል። የፓኪስታን ጠቅላይ ሚኒስትር ኻንም የድንበር ጸጥታ ጉዳይ በውይይት አብይ ቦታ መያዙን ጠቁመዋል። ከቅርብ ጊዜያት ወዲህ በሁለቱ ሀገሮች ለደረሱት የአሸባሪዎች ጥቃትም አንስተው ተወያይተዋል።
የሱዳን የሽግግር ወታደራዊ ምክር ቤት ተቃዋሚዎች ካርቱም በሚገኘው ዋና ወታደራዊ ጽህፈት ቤት ያደረጉትን ከበባ እንዲያነሱ ራሳቸውንም ከዚያ እንዲያርቁ ጠይቀዋል። መንገዶቹ አሁኑኑ እንዲከፈቱና በአካባቢው የተቀመጡ መሰናክሎች እንዲነሱ ወታደራዊ ምክር ቤት ዛሬ ባወጣው መግለጫ አሳስቧል። የሱዳን ወታደራዊ ምክር ቤት ማስጠንቀቂያ ያወጣው ስልጣን ለሲቪል መንግስት አላስረክብም በማለቱ ከተቃዋሚዎቹ ጋር ያደረገው ውይይት በተቋረጠ ማግስት ነው። ተቃዋሚዎቹ የመንግስት ለውጥ እንዲኖር በመጠየቅ ድምጻቸውን ሲያሰሙ የቆዩት ካለፈው ታህሳስ ወር አንስቶ መሆኑ የሚታወቅ ነው።
ዩናይትድ ስቴትስ ከኢራን ነዳጅ ዘይት በሚገዙ 5 ሀገሮች ላይ ማዕቀብ ያለመጣል ውሳኔዋን ከዛሬ ጀምሮ እንደማይቀጥል አስታወቀች። ዓላማው የኢራን ዋና ብሔራዊ ገቢ ምንጭን በመቁረጥ ወታደራዊ ወረራ እንድታቆም ጫና ማሳደር ነው ተብሏል። የዋይት ሃውስ ቤተ መንግስት ባስታወቀው መሰረት ፕሬዚዳንት ዶናልድ ትራምፕ ወዳጅ በሆኑት ጃፓን፣ ደቡብ ኮሪያና ቱርክ ላይ እንዲሁም በቻይናና በህንድ ላይ ማዕቀብ ያለመጣን ውሳኔያቸውንም አንስተዋል። ኢጣሊያ፣ ግሪክ፣ ታይዋንና በፊትም ቢሆን ከኢራን ነዳጅ ዘይት እንዳይገዙ ከዩናይትድ ስቴትስ የቀረበውን ጥሪ ተቀብለውታል። መላ የኢራን ነዳጅ ዘይትም ከዓለም ገበያ ሲርቅ ሳውዲ አረቢያና የተባበሩት የአረብ ኤምሬትሶች የነዳጅ ዘይት አቅርቦትን ለማሟላት የሚያስችል እርምጃ ለመውሰድ መስማማታቸውን ዩናይትድ ስቴትስ ገልጻለች። ይህ ውሳኔ የተወሰደው የኢራን ነዳጅ ዘይት ሙሉ በሙሉ ወደ ውጭ እንዳይላክ በማገድ የኢራን መንግስትን የገቢ ምንጭ ለማሳጣት ነው ሲል የዋይት ሃውስ ቤተ መንግስት ገልጿል።
ብላድሚር ዘለሲንኪ የተባሉ የአርባንድ ዓመት ዕድሜ ያላቸው የቴሌቪዥን ተዋናይ ትናንት በተካሄደው የዩክሬን ፕሬዚዳንታዊ ምርጫ በከፍተኛ ድምፅ አሸንፈዋል። በመጨረሻው የድምፅ ቆጠራ 73% ድምፅ እንዳገኙ ተገልጿል። ከተወዳዳሪያቸው የወቅቱ ፕሬዚዳንት ፔትሮ ፖሮሼንኮ ወደ 3% በሚጠጋ ድምፅ ልቀዋል። ዘለሲንኪ ትላንት ማታ ኬቭ ላይ ለተሰበሰበው ህዝብ ሲናገሩ አብረን አሸንፈናል ሁላችሁንም አመሰግናለሁ ብዙ መናገር አስፈልግም ለማመስገን ብቻ ነው የፈለኩት ብለዋል። ማሸነፋቸውን ትናንት ማታ በጸጋ የተቀበሉት ፕሮሼንኮ ዘለሲንኪን እንኳን ደስ ያለዎት ካሉ በኋላ ስልጣኑን ለቀቀው ነገር ግን ከፖለቲካ እንደማልወጣ ባጽንኦት ማስተዋወቅ እፈልጋለሁ ብለዋል።
የሽሪላንካ ባለስልጣናት እንደሚሉት ትላንት በአብያተ ክርስቲያናትና በሆቴሎች ላይ ለተፈጸመው ጥቃት ተጠያቂው በአለም አቀፍ መረብ የታገዘ አገር በቀል ጽንፈኛ ቡድን ነው። በጥቃቱ 290 የሚሆኑ ሰዎች አልቀዋል 500 የሚሆኑት ደግሞ ቆስለዋል። የአገሪቱ የጤና ጥበቃ ሚኒስተር ራጃ ሳንታካ ሳናራንቲ ያጥፍቶ መጥፋት ጥቃቱን የፈጸመው ናሽናል ቶድ ጃምሃህ የተባለ ድርጅት መሆኑን ዛሬ ተናግረዋል። ዓለም አቀፍ መረብም እንደነበረበት ገልጸው ካለሱ እርዳታ ጥቃቱ ባልተሳካ ነበር ብለዋል። ባለስልጣኑ ማያይዘው በሶስት አብያተ ክርስቲያናትና በሶስት ሆቴሎች ላይ ጥቃት ያደረሱት 7 አጥፍቶ ጠፊዎች ሲሆኑ ሁሉም የሽሪላንካ ዜጎች ናቸው ብለዋል። አንድ ትልቅ መኪና ትላንት ጥቃት ከደረሰባቸው አብያተ ክርስቲያናት በአንዱ አጠገብ ላይ ዛሬ ፈንድቷል። ፖሊሶች በመኪናው ላይ የነበሩትን ቦምቦች ለማምከን ቢሞክሩም ቦምቦቹ መፈንዳታቸው አልቀረም፣ የደረሰ ጉዳት ግን የለም ተብሏል። አድማጮች በዚህ ዜና ላይ ዝርዝር ዘገባ እየተጠናቀረ ነው፣ እንደደረሰን ይዘን እንመለሳለን። ለአሁኑ ለሰዓቱ ያዝናቸው አጠር ያሉ ዜናዎቻችን እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ ቀዳሚው ዘገባችን እናልፋለን። ዘጋቢያችንና ኮር መልካ እንዳደረሰን ዘገባ መሰረት ትላንት በአምቦ ከተማ በተካሄደው የህዝብ ለህዝብ ውይይት ላይ ንግግር ያደረጉት የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ የኢትዮጵያ አንድነት መሰረት የህይወት መስዋዕትነት የተከፈለበት መሆኑን የአድዋ ካራማራና ሌሎችም የጋራ ድሎች ያሏቸውን በማስታወስ የኢትዮጵያ አንድነት ሁሉም ብሔር ብሔረሰቦችን ያሳተፈ ነው ብለዋል። አያይዘውም የኦሮሞና አማራ ህዝብ ባለፉት ጊዜያት በነበረው ጭቆና ቄሮና ፋኖ ተዋድቀው ችግሩን ለመፍታት ባደረጉት ትግል እንቦጭን ለመከላከል የጣናን ኬንያ ርብርብ ሁለቱን ህዝቦች አንድ አድርጎ ለኢትዮጵያኖች ነጻነት አምጥቷል ሲሉ ገልጸዋል። ስለ ሁለቱ ህዝቦች ግንኙነትም አብራርተዋል። ዘገባው ከአቶ ሽመልስ አብዲሳ ንግግር ይጀምራል።
የአማራና የኦሮሞ ህዝብ ግንኙነት ኢትዮጵያን ያጠናክራል። የአማራና የኦሮሞ ህዝቦች ግንኙነት መጠናከር ኢትዮጵያን ከፍ ያደርጋታል። ሌሎች ብሔር ብሔረሰቦችን ጥላ ሰለላ ይሆናል። ስለዚህ አንድነት የሚጠናከር እንጂ ወደኋላ መሄድ አይደለም። ከዚህ ቀደም እንዳደረግነው ሁሉ አሁንም አንድነታችንን አጠናክረን ይበልጥ የበለጸገች ዲሞክራሲያዊ ፍትህ የተረጋገጠባት አገራዊ ክብሯ ከፍ ያለ አንድነቷ የማይነቃነቅ ኢትዮጵያን ለመፍጠር በጋራ እንሰራለን።
ለአንድነት መስራት የጀግኖች ተግባር ነው፣ ጥላቻና ቂም በቀል የሰነፎችና ፈሪዎች መገለጫ ነው ያሉት ምክትል ርዕሰ መስተዳድሩ ለወደፊቱ በጋራ ለመስራት ስላቀዱትም ተናግረዋል።
የኢትዮጵያን አንድነት በይበልጥ እናጠናክራለን። የህዝብ ለህዝብ ግንኙነቱን ይበልጥ እናሰፋለን። የህዝብ ለህዝብ ግንኙነት በሁሉም ኢትዮጵያን ይበጃል። መሪዎች ኖሩ አልኖሩ ኢትዮጵያ ትቀጥላለች። በባህር ዳር የተዘራው ዘር በቅሎ አብቦ ኢፍትሃዊነትን፣ ጸረ ዲሞክራሲን ፈንግሎ ጥሏል። አምቦ ላይ የሚዘራው ዘር ይበልጥ መቀራረብን፣ አንድነትን፣ ዋና ስራችንን ልማትን፣ ብልጽግናን የምናረጋግጥበት፣ ሰላማችንን የምናረጋግጥበት፣ ለዚህም ዘር ዛሬ የምንዘራበት እንደሚሆን፣ ኢትዮጵያን ከዚህ በላይ ከፍ አድርገን በአንድነት ማማ ላይ እንደምናቆማት ላረጋግጥላችሁ ወዳለሁ።
በተለያዩ ችግሮች ከኦሮሚያ ክልል የተፈናቀሉ ዜጎችንም በቅርብ ጊዜ ወደ ቤታቸው እንመልሳቸዋለን ያሉት አቶ ሽመልስ አፈናቃይነት የተሸናፊዎች ተግባር ነው ብለዋል። የአማራ ክልል ርዕሰ መስተዳድር ዶክተር አምባቸው መኮንን ከዚህ በፊት አመራሮች በመለያየታችን ሁለቱ ህዝቦች ያላቸው አቅም እንዲዳከምና ለተለያዩ ችግሮች እንዲጋለጡ አድርጎናል። ይብሶት ገፋፍቶን መለያየተን ሲሰብክ የነበረ ኃይል እንዲሰበር በማድረግ ህብረት በመፍጠራችን በአጭር ጊዜ ውስጥ የጋራ ድል መጎናጸፍ ችለናል ብለዋል። የኦሮሞና አማራ ህዝብ ህብረት ለጠንካራ ኢትዮጵያም አማራጭ የሌለው መፍትሄ ነው በማለት በመካከላቸውም አለመግባባት እንደሌለና ተባብሮ የመስራትን አስፈላጊነት ገልጸዋል።
አካምጀርቱ ኡማኒ ኦሮሞፊ ኡማኒ አማራ ኦቦሎኒ ራኮንጂሩ ሉቲ ቶኮ ፍሮሚፋቲ ኖጀኖቢካ የኦሮሞና አማራ ህዝቦች ግንኙነት ለኦሮሞና ለአማራ ህዝቦች ችግሮች ብቻ ሳይሆን ለኢትዮጵያም ችግሮች ታላቅ መፍትሄ መሆኑን በጽኑ እናምንበታለን። በመሆኑም የተጀመረው ተጠናክሮ እንዲሄድ እናደርጋለን። የኦሮሞ ዲሞክራሲያዊ ፓርቲና የአማራ ዲሞክራሲያዊ ፓርቲ ከዚህ በፊት ከነበራቸው መልካም ግንኙነት በላቀ ደረጃ በማደስ አብረው ተባብረው በመስራት ሌሎች የኢትዮጵያ ህዝቦች ሌሎችንም የፖለቲካ ድርጅቶች በማስተባበር ጠንካራ ኢትዮጵያን የመፍጠር አላማችን ለማሳካት ጠንክረን የምንሰራ መሆኑን በድጋሚ ቃል ልገባላችሁ እወዳለሁ።
ኦሮሚያ አዲስ አበባ ላይ ስላለው ጥቅምና አፋን ኦሮሞን በተመለከተ ከተሳታፊ ለቀረበላቸው ጥያቄ ተከታዩን መልሰዋል።
አዲስ አበባን በተመለከተ ህገ መንግስቱ ያስቀመጠውን ምሽራረፍ አቋም ማንንም የለውም በውስጣችን። አዲስ አበባ የኢትዮጵያ ብሔረሰቦች ህዝቦች መኖሪያ ብቻ ሳይሆን የአፍሪካ መዲና ታላቅ ከተማ ነች። የኦሮሚያ ክልል ልዩ ህገ መንግስታዊ መብት አለው። ልዩ ህገ መንግስታዊ መብት እንዲከበርለት ደግሞ እኛም እንታገላለን። አፋር ኦሮሞ አማራ ክልል በነግራችን ላይ በእንግሊያ የራሱ አየር ጊዜ ያለው በኦሮሞ ብሔረሰብ አስተዳደር በጥሩ ሁኔታ የማስተማሪያ ቋንቋ ሆኖ ይቀጥላል። ይሄው እየሰፋ እየዳበረ እንዲሄድ የምንሰራ ይሆናል። በነግራችን ላይ የአማራ ክልል ህዝቦች አንድ ጉዳት አለባቸው። አማርኛ ይችላሉ፣ ሌላ ቋንቋ ይችላሉ። ሌላ ቋንቋ ማወቅ መታደል እንጂ መቸገር አይደለም። የተለያዩ ቋንቋዎች ማስተማር ቢችል ለተማሪዎቻችንና ለወጣቶቻችን የሚል ቀደም ሲል የተጀመረ ሐሳብ ስላለ ይሄንን ገፍተንበት በመንደርሰው መደምደሚያ መሰረት እንከውነዋለን።
በማህበራዊ መገናኛ ብዙሃን የሚሰራጩ አፍራሽ መልእክት ያላቸው ሐሳቦች እኛ እንዳልሆኑ አቋም ይዛችሁ መከራከር አለባችሁ ብለዋል ርዕሰ መስተዳድሩ። የአዲስ አበባ ዩኒቨርሲቲ የፍልስፍና መምህር ዶክተር ዳኛቸው አሰፋ ስለ ሁለቱ ህዝቦች ግንኙነት ተከታዩን አስተያየት ሰጥተዋል።
ኢዲሞክራሲያዊ የሆነ ስርዓት የሚፈርስበት ምሰሶ አለ። ለምሳሌ የአጼ ኃይለ ሥላሴ መንግስት ምሰሶ መሬት ላራሱ ነው። ያ ሲናድ ስርዓቱ ፈረሰ። ደርግ የቆመው በብረት ስለነበረ ብረቱ ሲመታ እሱ ፈረሰ። የወይን ምሰሶ የመፍረሻው ኦሮ አማራ ግንኙነት ነበረ። አፍርሶታል። ይሄን ነግራችኋለሁ። እናይ አጠናክረን መቀጠላለን።
አርቲስት ሰርጸፍሬ ስብሐት ባለፈው አንድ አመት ውስጥ የነበረው ሂደት ትልቅ ሀገራዊ ውጤት ያመጣ ቢሆንም በመካከሉ የተፈጠሩ ችግሮች ያሏቸውን ገልጸዋል።
ቀደም ያሉ የታሪክ ጉዳዮችን መሰረት ያደረጉ ችግሮች መከሰታቸው አልቀረም። መሰረቱ ከሆነው ከዚህ ከኢትዮጵያዊነት ሁኔታ ጋር አንድ ላይ ተናቦ መታየት ያለበት ጉዳይ ላይ ትንሽ ክፍተቶች የታዩ ይመስለኛል። ወደፊት መስተካከል ካለበት አሁን ወደ ኢትዮጵያዊነት የሚያደርሰን ትልቁን መሰረት ላይ መመርኮዝ መቻል አለበት።
ከደሴ የመጡት አቶ መንግስቱ አመዴ ሁለቱ ህዝቦች የደም ትስስር ያላቸውና ረጅም ታሪክ አቋርጠው የመጡ ቢሆንም ከአመታት ወዲህ የተፈጠረውን ችግር ለመፍታት የሚደረገውን ጥረት በማድነቅ አሁንም ሃይ ባይ የሚፈልግ ጉዳይ አለ ይላሉ።
ሁለቱ ህዝቦች እንደገና መሰረታዊ ችግር ስለሌለባቸው እየተገናኙ መፍትሄ እየሰጡ ወደ አንድ ጥሩ አቅጣጫ ለመሄድ ጥረት ያደርጋሉ። ይሄም እንግዲህ የሚያሳየን ህዝቡ ወደ አንድነቱ ይመጣል። አንድነቱን ለመበተን በግልጽም በስውርም የሚንቀሳቀስ ኃይል አለ። ይሄንን ኃይል ህግ ማለትና የህግ የበላይነትን አስከብሮ የሁለቱን ህዝቦችን ብቻም ሳይሆን የኢትዮጵያን አንድነት ሊያስጠብቅ የሚችል የማስጠበቅ ተሳትፎ መጠንከር አለበት። ቁርጠኝነት ነገር መታየት አለበት። በዚህ በለውጥ ውስጥ ታሪካዊ ሂደት እየመሩ ያሉ አካላት የአመራር ቁርጠኝነትና የህግ የበላይነትን ከማስከበር ረገድ በጎ አስተሳሰባቸውንና ሳይንሳዊ ትንታኔያቸውን በተግባር የመተርጎም ህግ ባይነት ጭምር ሊፈጠር የሚችልበት ነገር መፈጠር አለበት።
በጋራው ውይይት መድረኩ ላይ በኦሮማራ ታሪካዊ ግንኙነትና ተስስር ላይ የሚያተኩሩ ጥናታዊ ጽሑፎች ቀርበዋል። አመራሮቹ ሁለቱንም ክልሎች በጋራ ለማልማትና የህዝቦችን ተጠቃሚነት ለማረጋገጥ በጋራ እንደሚሰሩ አስታውቀዋል። በውይይቱ ማብቂያ ላይ ፈረስ ጦርና ጋሻ ለዶክተር አምባቸውና ለአዲሱ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው ተበርክቷል። ለአሜሪካ ድምጽ ናኮር መልካ ካምቦ።
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ ጋር አብራችሁን ስለሆናችሁ በጣም እናመሰግናለን። ከህግ አግባብ ውጪ በተፈጸሙ ውሎች በጥረት ኮርፖሬሽን ላይ ከ2.2 ቢሊዮን ብር በላይ ጉዳት አድርሰዋል በሚል በአቶ በረከት ስምኦንና አቶ ታደሰ ካሳ ላይ ክስ ተመስርቶባቸዋል። የአማራ ክልል ጠቅላይ ፍርድ ቤት ዛሬ ክሳቸውን በንባብ አሰምቷል። ዘጋቢያችን አስቴር ምስጋናው ከባህር ዳር ቀጣዩን አጠር ያለ ዘገባ ልካልናለች።
ዛሬ የክልሉ አቃቢ ህግ በቀድሞ የጥረት ኮርፖሬት ከፍተኛ አመራር በነበሩት በአቶ በረከት ስምኦንና በአቶ ታደሰ ካሳ ላይ በአራት የሙስና ወንጀሎች ክስ መስርቷል። ተከሳሾቹ የጥረት ኮርፖሬት የቦርድ ሰብሳቢና ዋና ስራ አስፈጻሚ በነበሩበት ወቅት የማይገባ ጥቅምን ለማግኘትና ለማስገኘት ሲባል የህዝብ ሀብት የሆነውን የጥረት ኮርፖሬት ከደንብና መመሪያ ውጪ ውሎችን በመፈጸም ከ2.2 ቢሊዮን ብር በላይ ጉዳት እንዲደርስ አድርገዋል በማለት ነበር አቃቢ ህግ ክስ የመሰረተው። የክልሉ ጠቅላይ ፍርድ ቤት ሶስተኛ ምድብ ችሎት ክሳቸውን በንባብ ያሰማ ሲሆን በአንደኛ ክስ ላይ የተጠቀሰው ከዳሽን ቢራ ፋብሪካ አክሲዮን ማህበር ሽያጭ ጋር በተያያዘ ነበር። ፋብሪካው የማምረትም ሆነ የገበያ አቅም ያለው በቂ ጥናት ሳይካሄድ ለእንግሊዙ ዱዌት ቢቨሬጅ በ50.14% ድርሻውን አሳልፎ በመሸጥ ከ1.8 ቢሊዮን ብር በላይ በጥረት ኮርፖሬት ላይ ጉዳት እንዲደርስ አድርገዋል ነው ያለው። በሁለተኛ ክስ ደግሞ ተከሳሾቹ የማይገባ ጥቅም ለማግኘት ሲባል ያዋጭነትና የዳሰሳ ጥናት ሳይካሄድ እንዲሁም የቦርድ ውሳኔ ሳይሰጥበት ዱቬንቱስ ዊንድ ቴክኖሎጂ ኃላፊነቱ የተወሰነ የግል ኩባንያ ጋር የመብራትና የውሃ ቆጣሪ ለማምረት ከህግ አግባብ ውጪ ውል ተይዟል። ኩባንያው ምንም አይነት እንቅስቃሴ ሳያሳይ የባንክ ዋስትና፣ የግንባታ ቦታ ኪራይ፣ ለህንጻ ጥገናና መሰል በሚል ወጪ ከ210.2 ሚሊዮን ብር በላይ በኮርፖሬቱ ላይ ጉዳት እንዲደርስ አድርጓል ተብሏል። በሶስተኛና በአራተኛ ክሶች ላይ የተነበበው ደግሞ ከዱቬንቱስ ዊንድ ቴክኖሎጂ ኃላፊነቱ የተወሰነ የግል ኩባንያ ጋር በተያያዘና በጥረት ኮርፖሬት ስር ያሉ አክሲዮኖችን ሁለቱ ተከሳሾች የኮርፖሬቱን ጥቅም ማስጠበቅ ሲገባቸው የባንክ ዳና የብድር ዋስትና ግዴታ በመግባት ከጥረት ኮርፖሬት አካውንት እንዲከፈል አድርገዋል። በዚህም ኮርፖሬቱ ወደ 149 ሚሊዮን ብር የሚጠጋ ጉዳት ደርሶበታል በሚል በዋና ወንጀል አድራጊነት ክስ መስርቶባቸዋል። በሁለተኛና በሶስተኛ ክሶች ላይ የዱቬንቱስ ዊንድ ቴክኖሎጂ ኃላፊነቱ የተወሰነ የግል ኩባንያ መስራችና ባለቤት አቶ ዳንኤል ይግዛው ተካተውበታል። ተከሳሾቹ በቀረቡት ክሶች ላይ መቃወሚያቸውን በጽሑፍ ለፍርድ ቤቱ ያቀረቡ ሲሆን ፍርድ ቤቱ በክሱ መቃወሚያና በተነሱ ነጥቦች ዙሪያ ብይን ለመስጠት ለግንቦት 2/2011 ዓ.ም. ቀጠሮ ይዟል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። ባለፈው ሳምንት መገባደጃ ላይ በአርሲ ዩኒቨርሲቲ በተግባር ልምምድ ላይ የሚገኙ የሕክምና ተማሪዎች ያነሱትን ተቃውሞ በተመለከተ አንድ ዘገባ ማስደመጣችን ይታወሳል። በፖሊስ ኃይል የተበተነውን ተቃውሞ ምክንያት ከተሳታፊዎች ካሰማን በኋላ በጉዳዩ ላይ የሚመለከታቸውን ተቋማት አነጋግረን ለመመለስ ቃል ገብተን ነበር። ቀጣዩን ክፍል ዛሬ ዘን መጥተናል። ሀብታሙ ስዩም ከጤና ጥበቃ ሚኒስቴር የሰው ሀብት አስተዳደር አቶ አሰግድ ሳሙኤል ጋር ቆይታ አድርጓል። ከዚያ በፊት ግን የአርሲ ዩኒቨርሲቲን ድባብ በተግባር ልምምድ ላይ ከሚገኙ እጩ ሐኪሞች መካከል አንዱ ወደ ሆኑት አቶ ወንዱ ምትኩ ያጋራናል።
እኛ ያው የተለማማጅ ሐኪሞች ወይም ኢንተርኖች እስካሁን ወደ ስራ አልተመለስንም። እኛ ብቻ ሳይሆን ከአንደኛ ጀምሮ የሕክምና ተማሪዎች ትምህርት ላይ አይደሉም፣ እንደቆመ ነው። እና ብቻ ግን የሆስፒታሉ ኮሚኒቲ ደግሞ ጀነራል ፕራክቲሽነሮችን ጨምሮ የጠቅላላ ሐኪሞች ማለት ነው፣ እነሱም ዛሬ ሰልፍ ወጥተው ነበረ እኛንም በመደገፍ እነሱም የእነሱ ጥያቄ እኛም ጥያቄ ነው፣ እኛም ጥያቄ አለን መልስ ይሰጠን በሚል ርዕስ እነሱም ሰልፍ ወጥተው ነበር አክቹዋሊ ዛሬ።
የህክምና ትምርትን በተመለከተ የገጠመን ግድፈት የተሞላበት አሰራር ለስነ ልቦናና ኢኮኖሚያዊ ጫናዎች ዳርጎናል ያሉ በአርዚ ዩኒቨርሲቲ የሚገኙ እጩ ሐኪሞችን ቅሬታ ተገቢ ነው ይላል የጤና ጥበቃ ሚኒስቴር። በሚኒስቴር መስሪያ ቤቱ የሰው ሀብት ልማት ዳይሬክተር አሰግድ ሳሙኤል እጩ ሐኪሞች ቅሬታቸውን ለማሰማት ወደ አደባባይ በወጡበት ቀን የተወሰደውን የኃይል እርምጃም አላስፈላጊ ሲሉ ይገልጹታል።
ሰዎች በማንኛውም መንገድ ጥያቄያቸውን ማቅረብ ይችላሉ የሚል በተለይ ህግና ስርዓቱን የጠበቀ ከሆነ ጥያቄ ማቅረብ ይቻላል የሚል እምነት አለን። ተማሪዎችም ላይ በተለይ የተፈጸመው ጥቃት ትክክልም ካልሆነ እናምናለን። ጥያቄያቸው ትክክለኛ ጥያቄ ነው። አንደኛ ኢንተርን ናቸው። እንግዲህ በቀጣይ ከአንድ አመት በኋላ ሐኪም የሆኑ ባለሙያዎች ናቸው። ስለዚህ ሐኪም ለመሆን ያነሷቸው ከላይብረሪው እንደዚህ መሆን አለበት፣ የመማር ማስተማር ወይ እነዚህ መሟላት አለባቸው፣ ይህ ክስተት በዚህ መንገድ መታየት አለበት የሚሉ ጥያቄዎች ናቸው ያነሱት።
የአርሲ ዩኒቨርሲቲ ህክምና ተማሪዎች ያነሷቸው ጥያቄዎች በሁለት የሚመደቡ ናቸው። የመጀመሪያው ዩኒቨርሲቲው ለህክምና ትምህርት የሚሆን የመሰረተ ልማት አቅርቦት ያሟላ የሚል ነው። ሁለተኛው ግን በአጠቃላይ በህክምና ትምህርት ስርዓት ውስጥ ያሉ እጩ ሐኪሞችን ለስነ ልቦናና ኢኮኖሚያዊ ጫና የሚዳርጉ አሰራሮች ከህግ ውጭ ያለ ክፍያ የማሰራትና ተመጣጣኝ ያልሆነ የወጪ መጋራት ደንቦች ይቁሙ የሚሉ ናቸው። አቶ አሰግድ እንደሚሉት አንዳንዶቹ ችግሮች በአፋጣኝ የሚፈቱ ሲሆን አንዳንዶቹ ግን ጊዜና የሀገርን አቅም ማገናዘብ ይጠይቃሉ።
ሰዎች አጋጣሚ ሳይገኝ ሁሉም ነገር ነው በአንድ የሚነሳውና ሁሉም ችግር በአንድ ጊዜ መፍትሄ ያገኛል ማለት አይቻልም። ግን እያንዳንዱ ችግር በተለይ ጊዜ የማይሰጡ ችግሮች አሉ። ተቋማት አሁን ባለው ሁኔታ የተለየ ሪሶርስ አይጠቀሙ መፍትሄ የሚችላቸው ችግሮች አሉ። አይ ቲንክ ያንን ተለይቶ ችግሮች ላይ አክት ለማድረግ የዩኒቨርሲቲ ማኔጅመንት የዩኒቨርሲቲ ፕሬዚደንት ባለበት ኮሚቴ ነው ያለ ማድረግ እንቅስቃሴዎች ጀምሯል።
የጤና ጥበቃ ሚኒስቴርና የሳይንስና ከፍተኛ ትምህርት ሚኒስቴር ተወካዮች ከአርዚ ዩኒቨርሲቲ ተማሪዎች ጋር መወያየታቸውን የሚናገሩት አቶ አሰግድ እጩ ሐኪሞች ከዛሬ ሰኞ ሚያዝያ 14 ጀምሮ ወደ ተግባር ልምምድና ስራቸው እንዲመለሱ ከስምምነት መደረሱን አጋርተውናል። ወደ አርሲ ዩኒቨርሲቲ ደውለን እንዳጣራ ነው ግን እጩ ሐኪሞች ወደ ስራ አሁንም አልተመለሱም።
አይ እንደዚህ አይነት ስምምነት የለንም፣ ስለዚህ እናንተ ወደ ስራ ብትመለሱ ጥሩ ነው ምናምን የሚል ሰጀሽን ሰጡን። እኛ ግን ጥያቄያችን እስኪመለስ አሁንም ምንም የምንመለስበት ምክንያት የለንም። ምክንያቱም የወጣንበት ነገር እስካልተመለሰ መውጣታችን ትርጉም የለውም ሚል መልስ ነው የሰጠናቸው እንጂ እስካሁን ወደ ስራም አልተመለስም።
በተመሳሳይ በጎንደርና በጅማ ዩኒቨርሲቲዎች ውስጥ ያሉ እጩ ሐኪሞች አድማ መጀመራቸው ተሰምቷል። በማህበራዊ አውታሮች ላይ የተሰራጩ ምስሎችና ተንቀሳቃሽ ምስሎች እንደሚያሳዩት የሐኪሞች መለያ የሆነውን ነጭ ጋዋን የለበሱ ተማሪዎች መፈክሮችን ሲያሰሙ ታይተዋል። እጩ ሐኪሞች ከያዟቸው መፈክሮች መካከል ፍትህ ለሕክምና ባለሙያዎች፣ ግልጽ የሥራ ዝርዝርና በቂ ክፍያ እንፈልጋለን የሚሉ ይገኙበታል። በጤና ጥበቃ ሚኒስቴር የሰው ሀብት ልማት ዳይሬክተር አሰግድ ሳሙኤል ከአጋር ተቋማት ጋር በመሆን የሚነሱ ጥያቄዎችን በተቻለ አቅም ለመመለስ ጥረት እንደሚደረግ ይናገራል።
እንግዲህ ያው የእንግሊዝ የሕክምናና የጤና ሳይንስ ትምህርትና ስልጠና ላይ እንደማንኛውም የፕሮግራሞች ያው ቻሌንጆች አሉ። እንግዲህ ቻሌንጅ በየቦታው አለ። ያው በጣም አደጉ የሚባሉ ሀገራት ላይም ሙሉ በሙሉ 100% ከሟቶ ስልጣን ከሄድበት አግባብ አለ ብዬ መናገር ይቀጥም። በተለይ ለኛ አቅም ግን ማክሲመም ማድረግ የምንችላቸው ነገሮች ምንድናቸው የሚባሉት ነገሮች ተለይተው ዛሬ ለንሳል ነው። ከዛ እንደተንዳልከው በአንዳንድ ተቋማት ለጥያቄዎች ተማሪዎች እያነሱ ነው። እንደ ጤና ሚኒስቴርም አይ ቲንክ አሁን የትኞቹ ላይ ከተነሳው ጥያቄ በጣም በኩክሪን ደረጃ አክት ማድረግ እንችላለን የሚለው ውይይት እየተደረገበት ነው። ሌሎቹ ግን ጊዜ የሚፈልጉ ችግሮች ግን አሉ። እነዛንም ችግሮች ለይቶ በጋራ ከተቋማት ጋር ለመስራት እየተነጋገረ ነው።
ጋቢና ቪኦኤ ነው እያዳመጣችሁ ያላችሁት። ከአሜሪካ ድምፅ ራዲዮ ወደ ቀጣዩ መሰናዶ ደግሞ እንሻገር። በብዙ የዓለም ማህበረሰቦች እንደሚታየው ሁሉ በኢትዮጵያም የሴቶች ማህበራዊ ምጣኔ ሀብታዊና ፖለቲካዊ ተሳትፎ በእጅጉ ዝቅተኛ ነው። ይህ ሚዛኑ ወደ ወንዶች ያጋደለው የዓለማችን ሁኔታ እንዲለወጥ በብዙ መልኩ የተለያዩ ጥረቶች ይደረጋሉ። በኢትዮጵያ በዚህ ጥረት ውስጥ ንቁ ተሳትፎ ያደረጉ የሚገኙ ሴቶች ቁጥራቸው ብዙ ነው ባይባልም የሚያከናውኑ ስራ ግን ጉልህ እየሆነ እየመጣ ነው። ከነዚህ ኢትዮጵያን መካከል የሙያ የኢትዮጵያዊነት መስራችና ስራ አስፈጻሚ ወይዘሮ ሳራ በራ አንዷ ናቸው። መለስካቸው አማሃ በቅርቡ በስራቸው ዙሪያ አነጋግሯቸዋል፣ እንደሚከተለው ይቀርባል።
ወይዘሮ ሳራ በራ በዩኤስ አሜሪካ ትምህርታቸውን በፋሽንና በዲዛይን ወይንም በልብስ ቅድ ሙያ አጠናቀው ወደ ሀገራቸው ከተመለሱ በኋላ ለ30 ዓመታት ያህል በባህላዊ የአልባሳትና ሸክላ ስራ ጥበብ ተሰማርተው ሲሰሩ መቆየታቸውን ይናገራሉ። በዚህ የስራ ውጤታቸው ምርቶቻቸውን በሰፊው በውጭ ዓለም ገበያ ለማስተዋወቅ ጠንክረው ሲሰሩ ቆይተዋል። ሙያ ኢትዮጵያ ኃላፊነቱ የተወሰነ የግል ኩባንያ በሚል ስያሜ ስራቸውን ከጀመሩ ግን 13 ዓመታት እንዳለፉና ስራቸውም የተሻለ ውጤት እየተገኘበት እንደሆነ ወይዘሮ ሳራ ያብራራሉ።
መጀመሪያ ስራውን ስንጀምር 5 ሰራተኞች ነበሩ። አሁን 400 ከውጪ 200 ደግሞ ቤታቸው ያሉ ስራ የሚሰጣቸው 600 አለን። የኢትዮጵያ መንግስት ደግሞ ሙሉ በሙሉ የውጪ ምንዛሪ ስለምናመጣና በሰራተኛ አያያዛችን ይሄ የሚያውት ኮምፓውንድ የመንግስት ኪራይ ቤቶች ላይ ወሰድነው ነበረ። አሁን መንግስት ይሄንን ስለሰጠን ሁሉም ሲጠቃለሉ ወደ 600 ሰራተኞች አሉ። ይሄንን 4 ጥፍ ለማድረግ ከፍተኛ ዝግጅት ላይ ነው።
የዩኤስኤአይዲ ወይንም አሜሪካ የዓለም አቀፍ የልማት ተራድኦ ድርጅት ትንሽ እገዛ እንዳደረገለት ሰምቻለሁ። አሁን እንዴት ነው እገዛው?
እገዛው ምንድነው? እንደማንኛውም በአለም ለአፍሪካ ዞረው ዓለም አቀፍ ገበያ ላይ እንድንሄድ ትሬድ ሾው ፋሽን ሾው ኤደን እንድንወዳደር ያደርጋሉ። እሱን ስፖንሰር በማድረግ ነው እንጂ ከዛ የተለየ ነገር አይደለም። ነገር ግን እኔ የሚነገረኝን የሚሰጡኝን ምክር ብዙ ነበር ነው ከአፍሪካ ብዙዎች ነን። ነገር ግን እንደኛም የተከታተለ ያለ አይመስል እንከታተላለን የሚሉልን ተግባራዊ እናደርጋለን። ይሄ ውጤት ሰጥቶናል ብዬ አስባለሁ። ለመጀመሪያ ጊዜ አሁን ነው እንግዲህ ትልቅ እርዳታ የምንገባው። ከዚህ በፊት ትሬድ ሾው በመሳተፍ አማካሪ ያመጡልናል። እኔ ወደ ውጪ ገበያ መላክ ፈልጋለሁ፣ ምን ማድረግ አለብኝ፣ ለአሜሪካ ገበያ ለመግባት ብዬ ጠይቃቸዋለሁ። ለምጠይቃቸው ኤክስፐርት ያመጡልንና እዚህ ድረስ ተከታትለው እንዲያስረዱን ያደርጋሉ። የሚያስረዱንን ደግሞ በተግባር ቀይረዋል።
በአሁኑ ጊዜ በዓለም አቀፍ ደረጃ ተወዳዳሪ ሆነዋል። እንግዲህ በሙያ አማካይነት በሚሰሯቸው ውጤቶች የውጭ ተወዳዳሪ ነው። የት ነው የሚሸጡት?
እንግዲህ ገበያውን ሽያጩን ብዙ የምታግዘን ሊያ ከበደ ቶፕ ሞዴል አለች። እሷ ናት ይሄንን የገበያውን ለምለም በሚባል ከኛ ወስዳ የምታስተዋውቀው በመላው ዓለም እሷ ናት። አሜሪካን ሀገር ሃይ ኤንድ የሚባሉ ገበያዎች ለምሳሌ ውድ የሀብታሞች የሚገዙበት ሱቆች በሙሉ የኛ ልብስ የሌለበት የለም። ሳክስ ፊፍዝ አቨኒው፣ ኖርድስትሮም፣ ጄ ክሩስ፣ ባርኒስ ለነዚህ ሁሉ እንሸጣለን።
ምን ምንድን ነው የሚሸጡት? ይመረኝስ ከስራ ውጤቶች ከምርቶች ማከፋ
በጣም ለፋሽን የሚለበሱ ልብሶችን ነው። እኛ ሀገር ውስጥ አሁን የምንሸጠው የለንም። ተርፎን በሙሉ ለኤክስፖርት ስለሆነ የኤክስፖርቱ ገበያ የሚታይም የለንም። ብዙ ልብሶች በተለይ ወቅቱ ለሙቀት የሚሆን ልብስ፣ ለበጋ የሚሆን፣ ለፎል የሚሆን፣ ለስፕሪንግ እንደዚህ እያልን በየሲዝኑ በየወቅቱ
ሴቶች ናቸው አብዛኞቹ ሰራተኞች።
በብዛት ሴቶች ናቸው።
በዚህ ይደሰታሉ ሰው
በጣም የሴቶችን ጥቃት በሀገራችን በተለይ ክፍለ ሀገር። እኔ በአጋጣሚ ከደህና ቤተሰብ ነው የምመጣው። ነገር ግን ከልጅነቴ ጀምሮ ማየው ብዙ ነገር አለ በሴቶች ዙሪያ። እኔ ቡና ኤክስፖርተሮች ነበሩ ቤተሰቦቼ። በግድ ከሴቶች ጋር እንድሰራ የሚያስገድዱኝ ብዙ ልቤ ውስጥ ያሉ እንግዲህ ኢትዮጵያን የሚያውቅ ሰው እናት መሆን ሚስት መሆን በጣም ከባድ ነው በሀገራችን። ያንን ሁሉ የገበሬ ሚስትን ህይወት የሚያውቅ ሰው ያውቀዋል። እኔ በኖርኩበት አካባቢ ቤተሰቦቼ የማየውን ነገር አውቅ ነበርና ያንን ነገር ሳይ አሁንም ብዙ ማውራት አልፈልግም። ኢሞሽናል ስለመሆን ስለሱ ነገር ማንሳት አልፈልግም።
የተባበሩት መንግስታት ድርጅት በያዝነው ወር መጀመሪያ ባወጣው መረጃ መሰረት ኢትዮጵያ በአሁኑ ወቅት ካላት 109.6 ሚሊዮን ህዝብ 50.06 በመቶ የሚሆኑት ሴቶች ናቸው። ይህ ከግማሽ ትንሽ ከፍ የሚል ቁጥር ነው። ይህን የህዝብ ክፍል በየትኛውም ማህበራዊ እንቅስቃሴ ዘርፍ ለማሳተፍ አውቆ ፈቃደኛ ያልሆነ የፖለቲካ ስርዓት በምን መመዘኛ ዴሞክራሲያዊ ሰባዊና ልማታዊ ሊሆን ይችላል። መልስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
የዛሬው የጋቢና ጉዟችን በዚህ ተጠናቋል። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስብዩም ነበርን። ደህና እምሹ።
Kun Radio Sagale Amerikati.